ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ።
ረዳት አጣፋለም ተማሪ ነኝ እኔ አላ
ጤና ይስጥልኝ አድማጮች እንደምን ሰምታችኋል ዛሬ ቀኑ ሐምሌ 16 2014 ዓመተ ምህረት የአጼ ኃይለ ሥላሴ ልደት በዓል ነው እንደው የሚገርሙ ነገር ነው ታዲያ ያለኝ እና ብዙ ነገሮች አሉ እና አስታውስ ክረምት ነው በክረምት ዛ ትምህርት ቤት ይያለን በልደታቸው ሄደን እንዘምር ነበር ረሳሁት እንጂ አንድ ነገር ይዤ መምጣት ይችል ነበር አስታውሽው ተላከ ተላንቶኒያ ዛሬ አይን ለማንኛቸውም እንግዲህ ለማንኛቸውም እንግዲህ በህይወትም ባይኖሩ እንኳን ለደቱ አደረሱን እንላለን ኢትዮጵያኖችንም እንግዲህ በአቅማችን
ትልቅ ታሪክ ያላቸው ሰው ናቸው በኢትዮጵያ ታሪክ ውስጥ
በጣም ትልቅ ታሪክ ያላቸው ናቸው ግን ችግር ሆነና
ኢትዮጵያ ውስጥ ትልቅ ዝርሻ አላቸው
ሰው ግን ያንን ማየት እንትን የሚያደርግ አይደለም ወደ ዘንድሮ ያለው እንግዲህ ችግራችንም በዛው ምክንያት ይሆናል የድሮውን አለማስተዋሳችን ይመስለኛል አሁን ያለውን ችግራችንና መከራችን ያበዛብን ሳምንታችን እንግዲህ ብዙም አዲስ ነገር ባይኖርም አዲስ ነገሮች ግን በብዛት አሉ። ከሰላምና መረጋጋት አኳያ የደህንነት ልዩ ግብረ ኃይል ያወጡት አስቂኝ ቁጥሮች አሉ። አሁን ዛሬ አይተዋል የዛሬውን አይተዋል አይደለም ከፋኖ አልሸባብ ሸኔ እና ደግሞ አይሲስ አንድ ላይ ሆነው አዲስ አበባ ሊያጠፉ ነበር የሚል የሚወጣበት አለ። ለማንኛቸውም እንግዲህ የደህንነት ቢሮ የግብረ ኃይሉ በጋምቤላ በኦሮሚያ በአማራ ክልል ያለውን ሁኔታ አስመልክቶ መግለጫው ከነባራዊ ሁኔታ አኳያ ሲታይ ምን ይመስላል የሚለውን እናድርግና የዛሬውን መግለጫ የዛሬው ለየት ያለ ነው ከትላንትናና ከትላንት ወዲያ አይደለም የተለየ ነው የሚመስለኝ የዛሬው መግለጫቸው አሁን ዛሬ ያወጡት መግለጫ አለ ከትላንትና ከትላንት ወዲያ ከወጣ የተለየ ነው ክራቱ ይሄኛው ቁጥር ያስቀምጣል አዎ ቁጥርም ያስቀምጣል እንዴት ታዩዋለህ በእንግዲህ ከዛን ጀምርና የተለያዩ አካባቢዎች አሉ ሁኔታዎች አሉ
እንግዲህ የመጀመሪያው የጋምቤላውና ኦሮሚያ የምዕራብ ወለጋ የጊምቢ አካባቢ ያለውን ኦፕሬሽን ያነሳው ደምስሰናቸዋል ነው የሚለው ደምስሰናቸዋል ወደ አዳክ መኗል ተቀይሮ ነበር አሁን ደግሞ ወደ ደምስሰናቸዋል ተመልሷል እንግዲህ በቁጥጥር ስር የዋሉ ሰዎች በጣም በከፍተኛ ቁጥር የተደመሰሱ ይጠቅሳል ግን ታውቃለህ የመንግስት አክቲቪስቶች የሶሻል ሚዲያ አርበኞች አንድም ቢሞት እንደው ከጀርባም ከፊትም ያንኑ አስከሬን እየገለበጡ ነው ሲለጥፉ መስያውና ይሄን አልገለው ይሄን አልማርከው ቢሆን ማህበራዊ ሚዲያው ሊፈነዳ ነበር የሚደፍ አልታየም በከባሪያቸው ስትነሳ በጣም ነው የሚያጋንኑት ማርከው ቢሆን ሁለት አንድ እንኳን በጃቸው ሲገባ በጣም ትልቅ ዜና ነው የሚሆነው ሲገሉ ታቃላ ፌስቡካቸው ሊዘጋ ይችላል ለተወሰነ ቀን ሊቋረጥ ይችላል 15 ቀን ይህ ግራፊክስ ግን እሱን እንኳን አይፈሩም ሰቅጣጭ ነገሮችን ሲለጥፉ ነው የምታያቸው ምንም በዛ ደረጃ የለጠፉት ነገር ስለሌለ የተማረከ በ900 ምናምን የሚለካ ሸኔ የተገደለ የለም አላየንም 137 ማርኮ ቢሆን ኖሮ ገድለው ቢሆን ኖሮ ተምሶ ቢሆን ያሳዩን ነበር። አንዴ ነው። እንግዲህ ሌላው በተለይ የአዲስ አበባው ነው ግር የሚለው ነገር ያለው ምንድን ነው? ይሄ ሁሉ ኃይል አዲስ አበባ ምንድን ነው የምትለው? ጁንታም አለ ጁንታ ሆኗል ስሙ ደግሞ ጁንታ አለ የሌለ የለም በቃ ጽንፈኛው አለ ኦሬክሽኔ አለ አሁን ምን በተናጠል ነው ወይስ አንድ ላይ ናቸው? በዚህ ጋር ሲያቀርብ በአንድ ላይ ሲወሩ የመጡ ነው የሚመስለው ከተማውንና ወልሽ ሸኔ የሚሉት የኦሮሞ ነጻነት ሰራዊትና ህወሓት የህወሓት አይደለም አሁን ግንባር የፈጠሩት ለወታደራዊ ሚሽን ስለሆነ ከትግራይ ዲፌንስ ፎርስ ጋር ነው ድብቅ አይደለም በአመለካከትም ከቲፒኤልኤፍም ጋር ቢሆን በአላማ ተመሳሳዮች ናቸው ምንም አይገርምም ግን ጽንፈኛው የሚባለው ፋኖ በምንም መንገድ ከሁለቱ ጋር ግንባር ሊፈጥር አይችልምና የእውነት ምን ትጠራጠራለህ እነዚህ የሚሏቸው ተቀናሽቶ የመጡ አዲስ አበባ ሊውጡ የደረሱ በሚመስል መንገድ የሚነገረው ነገር ፕሪቴክስት መሆኑን ነው የምታየው እንትን ማመካኛ እነዚህ አይነት ነገር አለ ብሎ እንትኑን ነው የሚፈሩት እነሱ እኮ ይሄ ዲሰንት የሆነውንም ተቃውሞ ይፈሩታል የባልደራስ እንቅስቃሴ ያስፈራቸዋል ሌሎች የከተማ ወጣቶች የሚያነሷቸው የመብት ጥያቄዎች የአዲስ አበባ አጀንዳ ያስፈራቸዋል ስለዚህ እነሱን ሰፕረስ ለማድረግ ፕሪቴክስት ይሆናል ከዛ ይሄንን እዚህ ጋር ስለተናገርክ ሰውን በሙሉ ዝም ብለህ እየጨረገርክ ታስረዋለህ እንግዲህ ወደ 1500 ነው ያሰርነው እዚህ ጋር እንደውም ቁጥሩን 400 ምናምን ያደረገው መሰለኝ አዲስ አበባ
400
ቁጥሩን አልገለጸው
ግን አው የትላንትና ግን
አዳነች ግን ትላንትና 1500 ነው ያለች
ከትላንት ወዲያ ነባል በዚህ ሳምንት ብቻ ወደ 4000 ሰዎች እንደታሰሩ አዲስ አበባ አካባቢ እንደታሰሩ ይነገራል እየተነገረና
አውና እቀሱ ነው ለዚህ ፕሪቴክስት ነው የሚሆነው ከዛ በቃ ኤኒ ተቀቡ በሁሉም በኩል አድርጋዋል አማራውን ስትይዝ ጽንፈኛው ነው ትለዋለህ ኦሮሞውን ስትይዝ ሸኔ ያለ ብላል ትግሬውን ስትይዘው ውሃ ጁንታው መጥቷል ብላል
ግን ይሄ
ሁሉንም እንደፈለጉ ያለ ምንም ገደብ ለመጨርገል እንዲመች
ሰዓታችንም እያየን እንትን እንድናደርገው
እሺ
በዚህ በኦሮሚያ ምዕራብ ወለጋ ዞኖች በሸዋ ዞንና ደቡብ ቦረና ጉጂ አካባቢ የተዋጋና መንግስት የጸጥታ ኃይሎችን ላይ ጉዳት እንዲያደረሰ መሆኑ ተነግሯል ሰሞኑን ደግሞ 45 ኪሎ ሜትር ርቀት ላይ በሚገኝ የጫንጮ ከተማ ገብተው አደጋ መጣላቸውን ተቋጥረው ወጥተዋል ተቋጥረው ለምን አልቆዩ የሚባለው ነገር አለ እነዚህን ስመለከተው እንዴት ነው ይሄ ደመሰስ ነው እንቶ ለጊዜው ምክንያቱም የትም ውጥረት ላይ ያለ መንግስት ይመስላል እና ያን ውጥረቱን እንትን ለማድረግ ለማቃለል የሄደበት ሁኔታም ሊሆን ይችላል ስለዚህ በዛን ለጊዜው እንቶውና እነዚህ ነገሮች እንደታያቸው 45 ኪሎ ሜትር ማለት እንግዲህ ሱሉልታ ከፍ ብለ ሰላሌ አካባቢ
ከሱሉልታ ቀጥሎ እኮ ያለው ከተማ ነው ታንቶ ይታወቃል እኮ
በጣም
እንግዲህ ይውል የኦሮሞ ነጻነት ሰራዊት ሪፖርቶች ይወጣሉ በየጊዜው ዝርዝር የወይሜንም ብትሰማ አማርኛም አላቸው በየቀኑ እንቅስቃሴያቸውን ኦዳተር ቢም የሚሰጣቸው መግለጫዎች አሉ ተከታተል በደንብ ታገኘዋለህ አሁን በሁሉም ግንባሮች በተለይ በማዕከላዊ ሰሞኑን ጋብ ብሎ ነበር የደቡቡም ግንባር ትልልቅ ኦፕሬሽኖች እየተካሄዱ ነው መከላከያ ሰራዊት አባላት እጅ ሲሰጡም የተማረኩም በብዛት እየታዩ ነው ደመሰስ ናቸው የምትለው ነገር አይደለም ያለው ሚዛናዊ የሆነ ስታየው ነገር እና በዚህ ላይ ይሄ እንግዲህ ማዕከላዊ ግንባር ላይ ያለውንም ነው ደመሰስ ነው የሚሉት ግን ጫንጮ ከተማ ገብቶ ነው የወጣው በቀደም ጫንጮን እናወራለን እንጂ እኮ አሁን ዝም ብሎ ተለምዶ ሁልጊዜ በዚህ በደቡብ ምዕራብ ሸዋ ድሮ ነገር ያለው ደቡብ ምዕራብ ሸዋ ውስጥ ብዙ አልነበሩም አሁን ግን በዚህ በዶዳጪ በቶሌ ወረዳ ባንቱ አካባቢ በአመያ አካባቢ ዝም ብሎ እንደፈለጉ ነው የሚንቀሳቀሱት አዲስ አበባን በ50 ኪሎ ሜትር ሬዲየስ የሚንቀሳቀሱበት ሁኔታ ነው ያለው ደምስሷቸው ቢሆን እኮ ይሄ አይ
አዎ
እዚህ ድረስ አይጠጋም ነበር እስከ በዚህ ላይ ሰሞኑን አንድ እንትን ይካሄድ አላወቅኩም የኦንላይን ሚቲንግ ሁሉም አዛዦች ያካሄዳሉ ተብሎ ነበር
በዚህ ሳምንት በሚቀጥለው ሳምንት መሰለኝ እንግዲህ
አዎ በዚህ ደረጃ የተቀናጀ ባለሙያዎች ያሉት ባዛጆቹ በሙሉ የጋራ ጉዳያቸው ላይ በተለያየ የኦሮሚያ አካባቢ ሆነው እስከሚነጋገሩ ለውይይት
ከደረሱ
ይዘጋጁ ድረስ ነው ያለው እንቅስቃሴና ምንም ልክ እንደ በፊቱ ነው። በፊት ጨረስ ነው በቃ ስንቴ ነው ጨረስ ነው የተባለው እና በኋላ ጨረስ ነው አሳፍሯቸው ከባለፈው ሳምንት ኦፍኮርስ የመንግስት ኮሙኒኬሽን ነው ወጥቶ አዳክመናቸዋል ብሎ ነበር። አሁን ተመልሶ ነው ደግሞ ተስናቸው የመጣውና መሬት ላይ ካለው ሁኔታ ጋር ስታየው ምንም የማይመስል ነው። መጥፎ ነው ይኸውልህ በጣም ነገ ማጣፍ ያጥራቸዋል። አሁን ከአስር ቀን ከአስራ አምስት ቀን በኋላ ሲያስጨንቃቸው ታያለህ ወይ የሆነ ትልቅ ኦፕሬሽን ሲፈጽም ታያለህ። ያኔ ደግሞ ወጥተው ሌላ ነገር ነው የሚያወሩ እና የሚሻላቸው እነሱም እውነቱን ቢናገሩ ነው።
የረኛውና
ከህዝብ አደብቅማ ህዝብ የኦሮሚያ ህዝብ እኮ ያውቀዋል ምን እየሆነ እንደሆነ።
እኔ የምፈራው በአጠቃላይ የረኛውና የቀበሮው ነገር እንዳይመጣ ነው። እዚህ መንግስት ላይ የምፈራው
ነገሩ ህዝቡ አያምናቸውም በቃ ተሰጣል።
ኮሱን ነው እኮ መልክ ይሄ ተደጋግሞ የሚመጡ ነገሮች አሁን
የእውነትም ቢመጣ አይሰማማውን አይሰማም።
ያ ደግሞ ሀገርን አደጋ ላይ ይጥላል። ሌላ እንደውስ ከዚሁ ከደህንነት ጋር ስንመለከት የብልጽግና መንግስት የጠቅላይ ሚኒስትር አብይ መንግስት ስለ ሉዓላዊነት በጣም ከመገረም ያወራል። የእሳቸውም ደጋፊ የሆኑ ጋዜጠኞችም ዩቲዩበር ፌስቡክ እና ሁሉም ያሉት በሙሉ ይሄ መንግስት ከመጣ የኢትዮጵያ ሉዓላዊነት የተከበረ፣ ኢትዮጵያ የግዛት አንድነት የተከበረ፣ ኢትዮጵያ ደህንነት አንድ ላይ የተከበረ፣ ኢትዮጵያ መከላከያ ሰራዊት የቱን ያህል እንደተገነባ፣ የኢትዮጵያ ፍትህ አካላት የቱን ያህል እንደተገነቡ እየተነገረን አራት ዓመት ተቀምጠናል። ሱዳን ወደ 70 ኪሎ ሜትር ይዛለች። የኤርትራ መንግስት በትግራይ በኩል አማራ ሁመራ አካባቢ ተቀምጧል። አሁን አዲስ የሆነ ደግሞ 50 ኪሎ ሜትር ወደ ኢትዮጵያ ይገባ የሶማሌ ጦር የሶማሌ ታጣቂዎች አልሻባብ የሶማሌ ታጣቂዎች አልሻባብ ኢትዮጵያ ድንበር ውስጥ ገብቶ 3-4 ካምፖችን ተቋጥሮ ነበር ያቃጠሉትም አለ። ያ በሆነበት ሁኔታ ላይ ነው አሁን ያለነውና እየተዋጋ ያለው የክልሉን ደህንነት መጠበቅ የነበረው ፖሊስ ነው። አሁን የኢትዮጵያን ድንበር አስከብራለሁ ብሎ እየተዋጋ ነው እየተባለ የሚነገረን የመከላከያ ሰራዊት ይሄዷል። የአልሸባብ ይሄን ያህል እስከሚገባ ገዛይ ድረስ የክልሉ አመራር ወይንም ደግሞ ደህንነት ቢሮ አሁን አዲስ አበባ ላይ ይሄን ያህል ሰው ያዘን የሚሉት ሰዎች የት ነበሩ? ስለላው የተደረሰ አንድ ሁለተኛ ነገር ከመከላከያ አኳያ ድሮንና አውሮፕላኖቹ የተደረሱ እነዚህ ሰዎች 50 ኪሎ ሜትር ገብተው ይሄን ያህል ጥቃት ሲያደርሱና አሁንም ተቀምጠዋል። ግን በመንግስትና በመንግስት አካባቢ ያሉ ሰዎች ደግሞ የሶማሌ ልዩ ኃይል አልሻባብን ከቦ እያስጨነቀ ነው የሚልም ደግሞ ሌላ ታሪክ እየሰማን ነው። እና ለዚህ ነው አንዳንድ ጊዜ ቅድም ያልኩት የረኛውና የቀበሮና የረኛው የበጎቹ ረኛ ጉዳይ እንዳይሆን የኢትዮጵያ ጉዳይ ያልኩ ይሄ ነው። እና ወደ ጥርጣሬ ወደ አገር ደህም ስለ አገር ማውራት ትተን ጥርጣሬ ውስጥ እየገባንበት ሁኔታ ክፈት ተፈጥሯል። እና እንዴት አየሁ እዚህ አልሻባብን የሰሞኑ ሁኔታ?
እንግዲህ ያ ግንባር የምስራቁ ማለት ስጋት ያለበት ነው ሁልጊዜም ከጥንት ጀምሮ። 69 ላይ የነበረው መዘናጋት እሱም መዘናጋት አይደለም። የሶማሌ ዝግጅት ያህል ዝግጅት ሳይደረግ በመቅረቱ ያስከፊ ነገር ተፈጥሯል። ከዛ በኋላ ግን ያ የምስራቁ ድንበር የሚጠበቀው ወደዛ አልፎ እንደነበር ታውቃለህ። የሶማሌ ድንበር ውስጥ ገብቶ ነበር ኮንክሪት ምሽግ ተሰርቶ የሚጠበቀው ናይዳርክ ጊዜ ከ69 ድል በኋላ በጣም ጠንካራ ነበር። ወደኋላ ሄደህ በንጉሱ ጊዜ የነበረውን ስታየው ግጭቶች ተፈጥረዋል። የምስራቁ የኡጋዴን አንበሳ እና ጀነራል አማ ሚካኤል አምዶ ነበር የሚመራው መሰለኝ፣ ሁለተኛ እንዳይሞክሩ አድርጎ መጥቷቸው የተከበረ ቀጠና ነበር እና ጠረፉ በፖሊስ ነው የሚጠበቀው። የሚገርመኝ በንጉሱ ጊዜ ጀምሮ ከፖሊስ መዋቅሮች ውስጥ ጠንካራ ትልቁ የፖሊስ መዋቅር ያለው ባሌና ሀረር ነው። የሀረር ፖሊስ እና የባሌ ፖሊስ በጣም ትልቅ ጠንካራ መዋቅር ያለው ነው እና ይሄ የሆነው ጠረፍ ጥበቃ ጠረፎች ስለሆኑ እና ስጋት ያለባቸው ቦታዎች ስለሆኑ አስተማማኝ የጠረፍ ጥበቃ እንዲኖር ነው። በዚህ ደረጃ ነው ሲጠበቅ የኖረው። በኋላም ኢህአዴግ ተፈጣ በኋላ ታስታውሳለህ፣ የመጀመሪያ አካባቢ ኢህአዴግ እንቅስቃሴ ነበር። እንዴት አድርገው ሲጠብቁት እንደነበረ በኋላ የእስላሚክ ኮርትስ ዩኒየን የአልሸባብ ኮስት የፈለቀው ጂሃድ ሲያውጅ አይ ጦርነቱማ እኛ ሀገር መደረግ የለበትም ተብሎ በምክር ቤት አስወስነው አልሸባብን እንዴት እንዳደረጉት በአንድ ሳምንት ጊዜ ውስጥ ኬንያ የነበረው በሪሞት መንግስት ነኝ ሲል የነበረው የሶማሊያ መንግስት መጀመሪያ ባይዶዋ ከባይዶዋ አንስቶ ሞቃዲሾ ገብቶ አሁን ያለችው አንጻራዊ ሰላም ያላትን ሶማሊያ እንድትፈጠር ያደረገ ነው እንኳን እኛን ሊወረን። አይታቸው እንደሆነ ዓለም አቀፍ ዜናዎቹ በሙሉ ሲያወሩት ለመጀመሪያ ጊዜ እያሉ ነው ያወሩት። እና ጠንካራ አንተ ቅድም የተጠቀስካቸው ነገር ጠንካራ መከላከያ ተገነባ በተባለበት ሉዓላዊነታችን ከመቼውም ጊዜ በላይ የወሰን አንድነታችን በሚባልበት ጊዜ አልሸባብ ይህን አልገብቷል። አሁን ራሱ የሚወሩት ነገሮች ትክክል እንዳልሆኑ ነው የሚነገረው። እስከ ሸበሌ ዞን ድረስ ሳይዘልቁ አልቀሩም የሚባል ነገር አለ። ምናልባት ይሄ ኃይል ከውጪ መምጣት ብቻ ሳይሆን ውስጥ ተዘጋጅቶ ሰልጥኖ ውስጥም ሲንቀሳቀስ የነበረ ሊኖር ይችላል የሚባል ጥርጣሬም ጨምራለ። ይሄ ሆኗል እንግዲህ እዛ አካባቢ መከላከያ ሲጠብቅ አልነበረም ማለት ነው። የለም በኋላም ምንም እኮ እንዳልነበረ የምታውቀው በኋላም ሲዋጋ አልሳየም። እስካሁን ድረስ እስከ ትላንትና ድረስ ከትላንት ወዲያ ድረስ ውጊያዎች አሉ። ለጋዜጠኞች ለሚዲያ ራሱ መረጃ የሚሰጠው የሶማሌ ልዩ ፖሊስ ነው፣ ልዩ ኃይል ነው። መከላከያ መንግስት የት ጋር እንዳለ አይታወቅም። የለም ያንን ቦታ እየጠበቀው አይደለም። መከላከያው እንግዲህ የምስራቁን እዝ መጀመሪያ እዛ ትግራይ ሲወቅ ወስደውት የመጨረሻ ሳይዳከም ይቀራ አልመሰለኝም። ከዛ በኋላም መከላከያው በየአገሪቷ ውስጥ በየስሩ እየዞረ አንዴ ሸኔን አንዴ የቤንሻንጉል ነጻ አውጪን አንዴ ምናምን እነሱን መዋጋት ውሃ ነው ዋናው ስራው፣ የሀገሪቷ ድንበር መጠበቅ ሳይሆን የፖለቲካ ችግሮችን በፖለቲካዊ መንገድ መፍታት፣ ተራ ሽፍታ ከሆነ ደግሞ በፖሊስ ኦፕሬሽን መሰራት ሲኖርበት መከላከያው ዝም ብሎ መልከስከስ ሆኗል ስራው። ጠረፉ ክፍት ነው። እነዚህን ነገሮች ነው ያየንበት። እና ለወደፊት ይሄ ምልክቱ ነው። ምን ሊመጣብን እንደሚችል ግን ስታይ ተስፋ ሁሉ ያስቆርጣል።
መጨረሻችን እንግዲህ እንደዚህ የሆነ እየመጣ ነው። የመከላከያ ነገር ሆዲፍ ጆብ ብሎ መቀመጡ ሳይሻል አይቀርም። እኔ በተለያየ የቀድሞ ሰራዊት አባል ላይ ነበሩ፣ በጡረታም የነበሩ ማቃቸውን አልፎ አልፎ እዚህም ውጭም ውስጥም ያሉ የናገርኳቸው ነበሩ። እና ሲነግሩ ትንሽ ያስደነግጣል፣ ያሳፍራልም። ግን ጠቅላዩ በጣም ወታደር ስለሚወዳቸው ነው መሰለኝ። ወታደሮቻቸው አንዳንዶቹ ደግሞ ሲናገሩ ስሰማ በጣም ይገርማል። ለማንኛቸውም እንግዲህ ያለን ሁኔታ ይህን ይመስላል። በድንበራችን አካባቢ ያንን ይዘህ ደግሞ አፈና በስቷል። አገር ውስጥ አፈና የበዛ ደግሞ በመንግስት ውስጥ ያሉ ለምሳሌ የፌዴራል ምክር ቤት ዶክተር ማናቸው እንዳይናገሩ የተከለከሉት ዶክተር ጫኔ እንዳይናገሩ ተደርጓል። አዲስ አበባ ምክር ቤት በቀደምታ ሙሉቀን ዶክተር ሙሉቀን የሚባል እንዳይነገር ተደርጓል። አሁን ደግሞ ትላንት ነው ከትላንት ወዲያ ታየ ደንዳ ኦሮሚያ ጨፌ ስብሰባ ላይ እንዳልናገር ታፈንኩኝ የሚል አቤቱታ እየሰማን ነው። ሁሉም ስትመለከተው ወይ አምባገነንነት እየመጣ ነው ወይንም ደግሞ ህግ አያውቁም አለለም። እኔ ግን አምባገነንነትና የሚፈለገውን ነገር ብቻ ከዛ ውጭ አታወሩ የሚባል ነገር አለ። የኦሮሚያውን የጮፌ ወሬ የአዲስ አበባው እንዳለ ስም ከንዱ አዲስ አበባ ይህን ቶሎ እንጨርስ። እኔ ነኝ የማጓተትና ሰዓታችን እየጨረስ ብዙም እንትን መናደርገው ጨፌን ትንሽ እንበለው ብዙም ባይሆን፣ ምክንያቱ አዲስ አበባ ላይ ብዙም ትንሽ ማውራት ያለብኝ ነገር ስላለ እንዳልናገር ተከለከልኩ ከሚለው ከደህንነትና ከጸጥታ አኳያ ነው። እና ይህን በተመለከተ ተጠያቂ የምንሆንበትና ምንድነው ቮት ኦፍ ኖ ኮንፊደንስ የሚደረግበት ይወሰን የሚል ነገር አለ አልገባህ ያለኝ እዛ ላይ ምንድነው የህዝቡ ነው እንጂ እሱን መጠየቅ የሚችለው የምክር ቤት አባል እንዴት ሊጠይቅ ይችላል የሚለው ነገር ነው ለማንኛቸውም ግን ደህነት ላይ የደህነትና ጸጥታ ላይ ያነጣጠረ ነገር ነው ያንን ተመልክተ ደግሞ አምነስቲም ያወጣው መግለጫ አለ ከትላንት ወዲያ ይመስለኛል ያወጣው መግለጫ አለ በወለጋ የተደረገው መንግስት ልዩ እንትን አድርጎ ማን ነው ምርመራ ያድርግ ተጠያቂነት የምጣ ይመላልብል በአጠቃላይ ግን ይሄን ስትመለከቱን እነዚህ አፋናዎችና በመንግስት በኩል የሚሰጡት አሁን በተለይ በደህንነት በኩል ኦሮሚያ ክልል ችግር ስላለ ተብሎ ስለሚነገረው ነውና የታየ ደንዳ ሁኔታ እንደታየው
እንግዲህ አንተ እንዳልከው አንደኛ ትልቁ ነገር አፈናው ነው ፓርላማ ውስጥ አንዴ ፓርላማ አባል እንኳን አትናገር ሊባል በሚናገረው ነገርም አይጠየቅም እለከው ነው መናገር የሚችል ፓርላማ ውስጥ በሚናገር በሚያቀርበው ሐሳብ አይከሰስም ፓርላማ ውስጥ በሚናገረው ነገር አይከሰስም በተባለበት ሀገር መናገር መከልከል ማለት ምን ያህል የሀገሪቱ የዴሞክራሲ ምን ያህል ታች እንደገባ የመንግስት የህዝብ ወክልና ያለው አካል የመሆኑ ነገር ምን ያህል አደገኛ ደረጃ ላይ እንደደረሰ አስፈሪ ደረጃ ላይ ፍጹም ዲክታተር ወደ መሆን መሄዱን ነው የሚያሳይ በጣም አስፈሪ ነው እንግዲህ ካነሳቸው ነገሮች ውስጥ አንደኛ የአጀንዳ ያዝልኝ ያሉት የክልሉ ሰላም ትልቁ ኦሮሚያ ውስጥ ምንም እያስተዳደረ አይደለም ዝም ብሎ አዲስ አበባ ከተማ ከተሞቹ ብቻ ነው ያሉት እንጂ ክልሉ አስፈሪ ሁኔታ ላይ ነው ያለው ማንኛውም ሰው አሁን ለምሳሌ ለማንኛውም ጉዳይ ለስራም ጭምር ኦሮሚያ ውስጥ ወለጋም ይሁን ያባወርም ይሁን ቦረናም ይሁን ባሌም ይሁን መሄድ የስጋት ቀጠና ነው በዚህ ሁኔታ ኢኮኖሚው ሊጎዳ ይችላል የህዝቡ ማህበራዊ ኑሮ ተጎድቷል መንግስት ይሄን ነገር ቀልብሶ ሰላምና መረጋጋት ማስፈናል ቻለም ስለዚህ ለኦሮሚያ ሰላም መሰረታዊና ትልቁ ኢሹ ነው ስለዚህ እዚህ ጉዳይ ላይ በአግባቡ እንወያይበት ነው ተገቢ ነበር አይ አንወያይም ይሄንን ነው ያለው ታዲያ እንዴት ነው ያስፈራሃል ላይ የሚያስፈራህ መሰረታዊውና የህዝቡ ስጋት የሆነውን ነገር እንኳን አጀንዳ እንዲሆን አልኩህ ሌላ አንተ እንዳልከው የዚህ ቮት ኦፍ ኖ ኮንፊደንስ የተባለው ነገር የአለመተማመን ድምፅ ምን ፓርላማው ራሱ ምኑን ትጠይቀዋለ ቮት እዛ ቮት አንደኛ ህዝብ ስልት የቮት ኦፍ ኮንፊደንስ ወደ ህዝብ ነው የሚሄደው ከህዝብ ነው የምታገኘው እንጂ መተማመኛ ድምፅ ከምክር ቤት ልቀጥል አልቀጥል የሚለውን ከህዝብ ነው እንጂ የምታገኘው ከፓርላማው
አይደለም
ስለዚህ ጉዳዩ ለፓርላማም የሚቀርብ አይደለም እንደው ምን ሊሉ እንደፈለጉ አልገባል ሊሆን ይችላል ወይ በደንብ አልገለጹስ ሊሆን ይችላል እንጂ ጉዳዩ የህዝብ ጉዳይ ስለሆነ ይሄንን ነገር ማድረግ ያለባቸው ወደ ህዝብ ማውረድ ነው ለኦሮሚያ ህዝብ ነው ጥሪ የሚያደርጉት የወከላቸው ሰዎች ይሄን አላደረጉም ክልሉ እዚህ ደረጃ ላይ ስላለ ቮት ኦፍ ኮንፊደንስ እስኪ ግለጹ ድምጻችሁን ተብሎ ፊርማ ተሰባስቦ ሙሉ በሙሉ ሊቀየር የተወሰኑ ሰዎች ሊቀየሩ ከፓርላማ ሊወጡ የሚችሉበት ሁኔታ ነው ያለው ወደ ህዝብ የሚሄድ እንጂ
ወደ
ለፓርላማው የሚቀርብበት አግባብ አልታየኝም ይሄ ነው እንግዲህ ከአቶ ታዬ ደንዳ ጋር ተያይዞ ያለው ነገር
አዲስ አበባ ከተማ ልውሰድህ አዲስ አበባ ከተማም አሁን ባልደረስ ትላንትና ያወጣው መግለጫ አለ የአዲስ አበባ ከተማ ከንቲባን ሳቾን መነሳት አለባቸው የሚል ከኮንዶሚኒየም ጋር የተያዘ ነው ስለ ኮንዶሚኒየም ባለፈው ሳምንት አወራለሁ ይሄ ሰዓታችን እንደዚሁ ጎትተን ባለሆነ ቦታ ላይ ያለፈን ለማንኛቸውም 90 ስንት ነው 90 ሺህ ቤቶች ናቸው እንዲገው የተደረገው እንዴት እኔ እንኳን ያልገባኝ
93000 ነው የሚባለው
93000 እንዴት እኔ አንተ ባንክ አካውንት ኖሮ ብሩስ ካልከተትክበት አካውንት ውስጥ ብር አይኖርም አይደል እንዴ ኮምፒውተርም እንደዛ ነገር የሚሰራ ይመስለኛል
ዳታ ውስጥ ፊድ ካላደረከው ያ ፊድ የሚያረጋው ወይ ነው የሚፈጠው የሚጨምረው ሰው የሚጨነው ሰው ይቆቱ ከሌለው ወይንም ደግሞ ካልተነገረ አድርክ ተብሎ ካልተነገረው ኮምፒውተር ውስጥ የሚገኝ ነገር ሊኖር አይችልም። አንድ ሁለተኛ ነገር ከንቲባዋ ሰዎችን ወይንም ደግሞ ደህንነቱን ቢሮ ይሆን እኔ የጠቅላይ ሚኒስትሩ እጅ ያለበት ቢየንም ገምተው ምክንያቱም የችግኝ ታሳውሰለ ችግኝ ቁጥር እንዴት እንደሚመነዘር እንዴት እንደሚበሳ ላፕታፕ በየቀበሌው አስቀምጫለሁ ተብሎ መንግስት ያስቀምጣው ላፕታፕ አንዱ ይናገራል ያኛው ይመዘመዘገው ሁሉ እንትን ስክሪን ላይ ትልቅ የሚያሳይ ነገር ነበር። የማን ነው ምክትል ከንቲባው ምርጫን በተመለከተ አሁን ባለፈው የተደረገው ምርጫ ጠቅላይ ሚኒስትሩ ያዘጋጁት የላፕታፕ የኔትወርክ አስራን ነበር
እሱ ያው የብልጽግና ምርጫ ላይ
እና ተበላሽቶ ዳ ተጨምሮ እንደገና አይመረጥም የተባለው አቶ ደመቀ ሊመረጡም የተዘጋጁበት ሁኔታ በጣም መስቀልቀል የሆነ ነገሮች በጠቅላይ ሚኒስትሩ በኩል የሚሄዱ አሉ። አሁንም እኔ ይሄኛውንም ከዛ የተለየ ነገር ይያለልም ካቱም ኢኖቬሽን ሚኒስትሩ ብዙ ወረቀት ደብዳቤ ጽፍ ያለው ይሄ ነገር አታድርጉ ብዬ በግል መግለጫ ሰጥቻለሁ ብሎ በይፋ የገለጻቸው
አዎ እስከመጨረሻው ድረስ የመጨረሻው ለይተሉ ሁሉ ቼክ እንዲደረግ ሁሉ ማሳሰቢያ ሰጥቷቸው
ግን ያ ነገር ይያለ አዳነቻው መንግስት የከተማ መስተዳድር ሰዎች በሙሉ በዚህ በቤቶች በኮንዶሚኒየም አካባቢ ያሉ ሰዎች በሙሉ በቃ እግዚአብሔር የሰራው ሲስተም አዘጋጅተን ነው አሁን ምን ሰጥ እየሰጠን ያለን ሰጥ የተዘጋጀነው ብሎ ያመኑበት ነገር ነውና አሁን ሁሉ ነገር እጅ ከፍንጅ ሲያዙ ደግሞ ሌሎች ሰዎች ላይ እየሄደን ነውና ያን መሰረት አድርጎ ባልደራስ ጥያቄ አቀርቧል። አዳነች አቤ የእምነት ማሳጫ ፊርማ ይሰባሰብ ብሏል። እንዴት አየው ይሄን ነገር አጥራ አድርግልኝና ይሄን ነገርስ እንዴት አየው አዲስ አበባ ነው ና አዲስ አበባ ዶክተር መንግስቴ ሲሳይ መንግስቴ ሳቸውም የተጠየቁትን ጥያቄ በጣም መሰረታዊ የሆኑ ጥያቄዎች አሉ አዲስ አበባንም ይመለከታልና እንዳጠር ባለ መልኩ እንትናደርገን ሁለት በጣም ማውራት እንፈልጋቸው ነገሮች ስላሉኝ ሳውስ እንድንገባ ብያለሁ።
እሺ እንግዲህ በእንትን በባልደራስ አጠያየቁ እንትን ነው ያለ መከሰስ መብታቸው ይነሳ የሚል ጥያቄ ነው ያነሳው።
አዎ
ቀደም እንዳልነው ልክ እንደዚህ ከታየ ደንዳ ካለሱት ጋር የሚመሳሰል ነገር አለ። ፓርላማው ነው የጠየቁት። ፓርላማው ያለ መከሰስ መብታቸውን ያንሳ ነው። ይሄ እንግዲህ ኢምፒች የማድረግ ነገር ነው የሚሆነው። ስለዚህ የራሱ የብልጽግና ፓርላማ ባለበት እና የታዘዘ አጨብጭብ ሲባል የሚያጨበጭብ ይህን ተናገር ሲባል የሚናገር ፓርላማ ውስጥ የከንቲባዋን ያለ መከሰስ መብት ያነሳል በሚል የጠየቁት ነገር ዝም ብሎ እንደው ጉዳዩ ትኩረት እንዲያገኝ ከማድረግ ያለፈ ተጨባጭ አይደለም። ይልቁንስ ማድረግ የነበረባቸው ቅድም እንዳልንህ መራጭ የመረጣቸው ህዝብ አለ፣ የተመረጡበት የምርጫ
አካባቢ
ክልል አለ። እዛ ሄዶ ይችላል እንደ ፓርቲ ችግሩ ያለውን ችግሮች አንስቶ የኮንዶሚኒየሙ ሌላ ከአዲስ አበባ ጋር በተገናኘ የሚያደርጓቸው የሚሰሯቸው ነገሮች እዛ ጋር ሲቀርቡ የነበረው አቶ ዶክተር ሲሳይ መንግስት የሚያነሱት የአዲስ አበባ ከተማን በኦሮሚያ ስነ ልቦና በኦሮሚያ ህገ መንግስት ጭምር ጉዳዮችን የመተርጎምና በዛ ስሜት የማስተዳደር ነገር ከአዲስ አበባ የሚያርቅ ነገር ስለሆነ እንደዚህ አይነት የምክር ቤት አባል እና እስከ ከንቲባ የደረሰ እንዴት ይኖራችኋል ብሎ ፊርማ አሰባስቦ በህገ መንግስቱ እና በከተማው ቻርተር መሰረት እንዲነሱ ማድረግ ግን ይችላል። እንግዲህ ይሄ መንገዱ አለ ማለት እንጂ
ያደርጉታል
ፓርላማ ውስጥ በሚናገረው ሀሳቡ አይጠየቅም የተባለ ሰው አስተናገር ያለ ፓርላማ ይሄንን ስታደርግ መንግስት ይሄንን ስታደርግ ዝም ብሎ ይመለከታሉ የሚለው እንደተጠበቀው ነው። በተጨባጭ በእጃቸው ያለው ግን የባልደራስ ፓርቲዎች ይሄኛው አካሄድ ነበር። ስለዚህ ለወደፊትም ወደዚህኛው አካሄድ ነው መመለስ ያለበት። በእጃቸው ያለው ይሄኛው ስለሆነ ያኛው ብዙም የሚያስኬድ አይደለም። ሌላ ከአቶ መንግስቴ ጋር መሰረታዊ ጥያቄዎች ነው የጠየቁት። ከአዲስ አበባ ጋር በተገናኘ በተለይ አዲስ አበባ ትምህርት ቤቶች ውስጥ የኦሮምኛ ቋንቋ መሰጠትና የሰንደቅ ዓላማ መለብለብ ጉዳይ፣ አዲስ አበባ የኦሮሚያ ክልል ከተማ ነች የሚለውን ነገር ሁሉ አንስተው ያው ብዙ ሰው ሰምቶታል። እንትን ከማለት ይልቅ ለምሳሌ አዲስ አበባ ውስጥ በኦሮምኛ ቋንቋ ማስተማር ኦፍ ኮርስ ልጆችን በአፍ ቋንቋ ማስተማር ሰብአዊ መብት ነው፣ የተባበሩት መንግስታት ኮንቬንሽንም ላይ ያለ ነው፣ ሰብአዊ መብት ነው። ግን ሰብአዊ መብት ሲባል የኦሮሞ የኦሮምኛ ብቻ ነው ወይ? አዲስ አበባ ውስጥ የሚማረው የሰብአዊ መብት ስለሆነ በአፍ ቋንቋ ከሆነ ሌሎችም አሉና ብዙም ርቀት የሚያስኬድ አይደለም። አርጊመንታቸው ብዙም የትም የሚያደርሳቸው አይደለም። የሰንደቅ ዓላማና የሰንደቅ ዓላማ መዝሙርም ላይ የሰጧቸው አርጊመንቶች ብዙም የትም የሚያደርሱ አይደለም። ካሪኩለሙ ከዛ ስለመጣ ካሪኩለሙ ጠዋት ስትገቡ ትዘምራላችሁ ስለሚል የሚሏቸው ነገሮች ብዙም ርቀት የሚያስኬዱ አርጊመንቶች አይደሉም። በተለይ የአዲስ አበባ የኦሮሚያ ከተማ ነች ከሚለው ጋር ተያይዘው በህገ መንግስታችን ነው ያሉት። የኢትዮጵያን ህገ መንግስት ስታየው አንድም ቦታ ጋር የኦሮሚያ ክልል አዲስ አበባ ኦሮሚያ ውስጥ ነችም አይልም። ኦሮሚያ መካከል ነው ይላል እንጂ አይልም።
እኔ እናንተ
ልዩ ስለ ልዩ ጥቅም ነው እንጂ የሚያወራው አይልም። ህገ መንግስታችን በህገ መንግስታችን መሰረት ብለው ነው የሄዱት። እንግዲህ እንደዚህ ሲሉ የጠቀሱት የትኛውን ህገ መንግስት ነው? አዲስ አበባን ፊንፊኔ በሚል ዋና ከተማ ነው የሚለው የኦሮሚያ ክልላዊ መንግስት ህገ መንግስት ስለሆነ ህገ መንግስታችን ብሎ የጠቀሱት እሱ ነው። እና አዲስ አበባን እያስተዳደርክ ህገ መንግስታችን ግን የምትለው የኦሮሚያን ከሆነ አስቸጋሪ ነው።
በጣም አስቸጋሪ ነው።
እና እነዚህ ነገሮች ላይ መሰረታዊ ጥያቄዎች ነው ያነሱት። የተሟላ መልስም አልተሰጠም። እንደው ሊሄዱበት የሚችሉበት መንገድ እንኳን ቢኖር ሎጂክ እንኳን ውስጥ ልግባ ቢሉ ያሳቸው ያቀረቡት አርጊመንት ግን ማንንም የሚያሳምን አይደለም። እንግዲህ እዚህ ውስጥ ከገቡ በኋላ እንዴት አድርገው ነው ከአዲስ አበባ ህዝብ ጋር ተግባብተው የሚቀጥሉትን 4 ዓመት ነው የሚቀራቸው የሚያስተዳድሩት የሚለው ትልቅ ጥያቄ ነው።
ትላልሰድን የባልደራስን ልውሰድና ባልደራስ የአዲስ አበባ ከተማ ነዋሪ ነው። ነዋሪና ነዋሪዎች ናቸው። የምክር ቤቱ የአስተዳደሩ ምክር ቤት አባላትም አይደሉም። ግን እንደ አዲስ አበባ ነዋሪ ማን ነው ከንቲባ አዳነችን ተጠያቂ አድርጎ ፊርማ የማስፈረም ችሎ መብቱ ያላቸው ይመስለኛል። ያላቸውም ትላለ አላቸው አይደለም?
በተለይ
አዎ። ስለዚህ እነሱ ቢያደርጉት የተሻለ ይሆናል ከምክር ቤቱ ያደርጋል ብሎ ከሚጠበቅ ለማለት ያህል ነው። እሱን ነው እንትን ያደረግኩት። እና እንግዲህ እሱን እግዚአብሔር ይጠብቀን ለማለት ነው። ሌላ ምን ነበር? ቅድም ከዚህ ከመከላከያ ጋር ስናወራ ስለ ፍትህም አውርተን ነበረ። ተመስገን ደሳለኝ እኔ በጣም ከሚያሳፍሩ ነገሮች አንደኛው በዚህ ሳምንት የተሰማው ነገር ምንድን ነው? እኔ አሁን ብዙ ሰው አቃቢ ሕግን ሊቃወም ይፈልጋል። እኔ አቃቢ ሕግን አልተቃወምኩኝም። ትክክል ነው አቃቢ ሕግ፣ ምክንያቱም ይሄ ልጅ ወጥቶ ከስር ተፈቶ ቢገደል ይህን እያወቅ ለምን ለቀከው እንዲለቀክ አደረክ የሚልም ተጠያቂ ሊመጣ ይችላል። እኔ የተመስገን ደሳለኝ ደህንነት ላይ ነው የማተኩረው። ግን አቃቢ ሕጉ አውቆም ይሁን ሳያውቅም የመከላከያ ሚኒስቴር የመከላከያ ኃይል ከዚህ ቀደም ብርሃኑ ጁላ ሲናገርም ሰምቻለሁ፣ የአንድ ጀነራልም እንደዚሁ ሲናገር ሰምቻለሁ። እርምጃ እንወስዳለን ብሎ ሲናገር አዳምጫለሁ፣ ቪዲዮም አለ አንድ ቦታ ላይ። እና ያን መሰረት አድርጎ ሕግን ተከትሎ አሁን መልቀቁ የመከላከያ ሚኒስቴር የሰጠው መግለጫ ስላለ ሰውየውም ያርፋል ብለን ስለማንል እርምጃ እንወስድበታለን ብለን ስላሉ እንዳይፈታ ብሎ ነው የጠየቀው። እንዴት አየው እሱ የመከላከያ ሚኒስትሩ ከአቃቢ ሕግ ጋር መነጋገር፣ አቃቢ ሕግ ከዳኞች ጋር መናገር፣ መነጋገር፣ ማስፈራራት፣ እነዚህ ነገሮች ተደምረው ወዴት እየሄድን ነው? አጠራርገው
እሺ፣ የፍትህ ስርዓቱ
ሞቱ ተቀብሯል።
እሺ
በቃ አቃቢ ህግ ይሄ ነገር ደርሶት ከሆነ በደብዳቤ ታስለቅቁትና የዋስ መብቱ ተከብሮ ቆታ እኔ እርምጃ ወስድበታለሁ ሲል ወዲያውኑ አንተ ማነህ ብሎ ይሄንን ያለበትን ማስረጃ ይዞ ራሱ መከላከያ ነበር መክሰስ የነበረበት። ምክንያቱም መከላከያ ከፍርድ ቤት ውጪ ሰዎች ላይ የማሰር የመግደል ከሀገሬ ማባረር እርምጃ የመውሰድ ስልጣን ያለው ተቋም አይደለም። ይሄ በህግ አልተሰጠውም። ስለዚህ በህግ ያልተሰጠህን ነገር አድርጋለሁ ብለህ ነው የዛትከው ብሎ መከሰስ ነበረበት። ከዛ ውጪ መከላከያ እንደዚህ በህግ ከተሰጠው ስልጣን ውጪ ያለ ፍርድ ቤት ትዕዛዝ ሰው ላይ እርምጃ ወስዳለሁ እያለ ስለሆነ የሚለውን ለታሳውቃለህ ለህዝብም ለመንግስትም ሰውየው በነጻ የመንቀሳቀስ የተፈጥሯዊ መብቱ በህግ ሊጠበቅበት የሚገባው መብቱ እንዲጠበቅለት አደርጋለሁ እንጂ እንደዚህ ከሆነማ ሰው መጥቶ ማንንም መጥቶ ባስፈራራ ቁጥር አይ ነገ ፖሊስ ያስፈራራል ከነጎዳ ደህንነት ይሄ ሰውዬ አልተመቸኝምና ያካሄዱ ስላልተመቸኝ እኔ ገለዋለሁ ሰሩልኝ ያመጥቶ ሰሩልኝ ይላል። የፖሊስ አዛዡም ሰሩልኝ ይላል። የደህንነት አዛዡም ሰሩልኝ፣ ሌላ ሚኒስተር ሰሩልኝ ይላል። ክልሎችም አላቸው ስልጣን ነው። ከተለቀቀ ገለዋለሁ ሰሩልኝ እንዴ? ታዲያ የህግ የበላይነት የት ጋር ነው የሚቆመው? ፍትህ የሚባለው ነገር የት ጋር ነው የሚሆነው? የሚገርም እኮ ፍርስርሱ ነው የወጣው። ፍርስርሱ በቃ እና በቃ ከአሁን በኋላ ህግ አለ ብለን አይደለም የምንኖረው። ኢትዮጵያውያን ህግ አለ ብለው አይደለም የሚኖሩት። ፈጣሪ ይጠብቀን። ከዛ ውጪ የትኛውን ነው የሚወዱት የትኛውን ነው የማይወዱት ምን ስሰራ ነው ደስ የሚላቸው ምን ሳትሰራ ነው ብለህ በተለይ ሚዲያ ላይ ላለ ሰው አስጨናቂ እንደሆነ
በጣም
ነፍስን ለማቆየት ለልጆቼ ልኖርላቸው ብለህ ተሸብበህ እንድትኖር የሚያደርግ ነው። የለየለት እኮ የደርግ ጊዜ ይሻላል። በቃ ሚዲያም የለም ምንም የለም። መስመር ተሰርቶልሃል፣ በመስመሯ ላይ ትራመዳለህ። ከመስመሩ ውጪ የለም ቦታም ስፔስም ነው የማይሰጥህ እኮ። ከመስመር የመውጣትም እድል ነው አጥሮ ነው እዛ ውስጥ የሚከትል። አንድ ፊቱን ይሻላል በቃ። እና በጣም እንዴት ተስፋ የሚያስቆርጥ ነገር እንደሆነ በተለይ አለ በፊትም የፍትህ ስርዓቱ ላይ ችግሮች አሉ በኢህአዴግም ጊዜ
በጣም
ግን ቢያንስ እንትኑን ቅርጹ አለ እዛው ውስጥ ነው ጫዋታዎች ያሉት እንጂ እንደዚህ አይን አውጥቶ ፍርስርስ ያለ ነገር አልነበረም። እሱ ተስፋ ይሰጣል። ወቅታዊ ችግሮች ያደረጉት እንጂ ሆን ተብሎ የተደረገ ሊሻሻል የሚችል መሆኑን ተስፋ ታደርጋለህ ያን ጊዜ። አሁን እኮ ተስፋ እንድትቆርጥ ነው የሚያደርግ። እና እንደዚህ ነው የታየኝ። እንግዲህ
ኢትዮጵያ ውስጥ ብዙ አስደናቂ ነገሮች እየመጡ ነው። ጠቅላይ ሚኒስትሩ መፈንቅለ መስጂድ አካሂደዋል። የሰሞኑን አይተው ከሆነ ካለፈው ሳምንትና
አንደኛው ናቸዋለሁ።
አረ ሁለባሮ ሁለቱን ሁለተኛውንም ትላንትና አየሁት። በጣም ያስቃል። አንደኛ በጣም ያስቃል። አንደኛ የአእምሮ እንትናቸው ደህንነት ጥሩ ትክክል ነው ወይ ብዬ የምጠረጥረው እንደነዚህ አይነቶችን እያየሁ ነው እኔ። ጠቅላይ ሚኒስትሩን በተለይ ባለፈው ታስታውሳለህ፣ የብልጽግና ምርጫ ጊዜ ሊቀመንበር ፕሬዚዳንት ሲመረጥ እኔን አትመርጡም አብይን አትመርጡም የሚል ሰው ካለ እጁን ያውጣ፣ እጁን ማውጣና። አሁን ደግሞ እኔን አትወዱኝም ብሎ ከሼኩ ጋር ሲከራከርም ነበር። አዳም
ከሀጂ ኢብራሂም ቱፋ ጋር
አዳም
እኔ አይደለም መላው ህዝብ ሙስሊም ወጥቷል። ሼህ ኢብራሂም እኔን ይወዱኛል እንደ ልጃቸው ያዩኛል አያዩኝም ጥያቄ ነው። እህ በግልጽ የታወቀ ነው በአዋጅ መሰረት። አሁን መስማት ፈልጌ ነው ይወዱኛል ነው ታሊብስ ኦቶ ኢትዮጵያን ጆርዲ
እንግዲህ ተመለከት።
ኦኬ ተቆርጦ ይወጣ ነው። ኦኬ
እኔ እኔ ነኝ እንትን ያለ ግን ምን ይሄ ሁለተኛው ፓርት ላይ ነው ያለው።
አላየሁትም ሁለተኛው
ሌላም የያዘው ሰው አለ። የአእምሮ ጤንነት አለ ብዬ አልገምትም። የጠቅላይ ሚኒስትሩ በግድ ተወደኛል አልወድም። ጠቅላይ ሚኒስትር ነው ሰውየው፣ እንዲህ ነው ነገር ይየው። ጠቅላይ ሚኒስትር ኖት፣ ጠቅላይ ሚኒስትር አብይ የኢትዮጵያ ጠቅላይ ሚኒስትር ኖት። አንድ ሰው ወድዶት አልወደዶት ምንም ነገር የለም። የዋሃቢዝምን ፍልስፍና እንዲራመድ 4 ዓመት ሞክረው አሁን ተሳክቶላቸዋል። መስጂዱን በጥብጠው ያልበጠበጡት ነገር የለም። እኔ እስከምረዳው ጊዜ ድረስ ብዙ ካንዴም ሁለት ጊዜ ሞከረን ተነጋገርናል። እናንተ አካሄዱ እንደማያምር በሀደግም ጊዜ የዛን ጊዜ የመፍትሄ አፈላላጊ ኮሚቴ የተባሉት እነሱ ናቸው። አሁን እንደውም እዚህ ውስጥ ገብተው አንድ ሁለቱ አይቻቸዋለሁ ገብተው እያሽከረከሩት ያሉትና እኔ በዚህ አይነት ደረጃ ሄዶ አንድ ሰው የሃይማኖት ተቋም እንደዚህ እኔ ይህን ካላደረጋችሁ ደግሞ ለህዝብ ወጥቼ እናገራለሁኝ፣ በቃ የልጅ ይሄን ነገር ካልሰጠኝ ለአባቴ ሄጄ እናገርብሃለሁ ወይም ደግሞ ለወንድሜ ነገር ያስደበድብሃለሁ አይነት ነገር ነው የታየው። እና የአእምሮ ጤንነታቸው ትክክል ነው የሚል ግምት የለኝም። አንድ ሁለተኛ ነገር ኢትዮጵያ በእስልምናውም በክርስትናውም ሃይማኖት ጠቅላይ ሚኒስትሩ ከመጡ በኋላ እየተጎዳች ነው፣ እየፈረሰች ነው ያለችው። ይሄ ለሁለቱም ሃይማኖት የምናገረው ነው። ተናግሬ ያለው ከዚህ አዲስ አይደለም ለእኔ ለመናገር ለእኔም ለአንተም ስለ እነዚህ ሃይማኖቶች ስንናገር አዲስ አይደለም። በኢህአደግም ጊዜ ተናግረናል፣ አሁንም እየተናገርን ያለ ነው። የአሁኑ ግን የባሰ ነው፣ በጣም የባሰ ነው። እዚህ ላይ ግን እያለሁ ለዚህ ሁሉ ምክንያት መንስኤው አሁን እኚህ አባት ተገደው ወዳለሁ ወደ ማለት ሄዱ። ተገደው አለበለዚያ የሚመጣባቸውን አይታወቅማ። የሚመጣባቸው ምን እንደሚያረጋቸው አይታወቅም። ገባ? ተገደው እና አባት ሆነው ሸፈጡ አለልህም። ግን በሳች እድሜ ያለው ሰው ይሄ የአርባ ምናምን ዓመት ጎረምሳ ህዝብ መሀል ሲያዋረዳቸው ያንን ደግሞ ያዋረደበትን ደግሞ በኢትዮጵያ ቴሌቪዥንና በመንግስት ሚዲያዎች እንዲለቀቅ ማድረጉ አሳፋሪም ነው። ስለዚህ ጠቅላይ ሚኒስትሩ ከስልጣን መልቀቅ አለባቸው። ምንም ወዲያ ወዲህ የሚባል ነገር የለም። የሀገር ደህንነት መጠበቅ የማይችሉ፣ ሉዓላዊነት ማስከበር የማይችሉ፣ የህዝብን አንድነት ማምጣት የማይችሉ ናቸው። ይህን ካልኩኝ ለዘንዳ አንድ እናት ባለፈው ሳምንት ሲናገሩ ሰማኋቸው። ምን አሉ? አባቶች ይሄ ሁሉ ሰው እያለቀ አባቶች ወጥተው አላወገዙም። ለምንድን ነው የማያወግዙት? እባካችሁ ንገሩኝ፣ ለምንድን ነው የማያወግዙት ብለው ተጨንቀው ሲናገሩ ሰምቻቸው አንድ እናት። ይሄ የእሳቸው ብቻ አይደለም፣ የብዙ ምእመናን ችግር ነው። እኚህ እናት እንደውም ይቅርታ አድርጉልኝ እያሉ እየለመኑ ይቅርታ አድርጉልኝ አባቶች ግን ለምንድን የማታዋግዙት ብለዋል። ሙሉ መልስ የለኝም እኔ ካዳመጥኩት በኋላ ሙሉ መልስ ግን የለኝም። መልስ ግን አለኝ። እነዚህ እርስዎ ማውገዝ ነበረባቸው ሁሉ ሰው ሲሞት ሲያልቅ ብለው ያሏቸው ሰዎች ባለፈው 30 ዓመት መስቀል ይዘው ወያኔ ይጥፋልን፣ የወያኔ ተከታይ የሆነ ሁሉ ይውደም ብለው ሲመሰክሩና ሰልፍ ሲወጡ እየከረሙ እየኖሩ ናቸው። እነዚህ አባቶች የማያወግዙበት ባለፈው 30 ዓመት ቤተክርስቲያናትን ከፋፍለው ህዝቡን ከፋፍለው ምእመኑን ሲያስጨንቁ የኖሩ ናቸው። በጎጥ በመንደር በክልል እያደረጉ እያስፈራሩ እየኖሩ ሰዎች ናቸው። እነዚህ አባቶች የማያወግዙት አቡነ እግዚአብሔር ነፍሳቸውን ይማርና አቡነ መርቆሬዎስ በሕይወት እያሉ ቶሎ ሞተው እኛ ስልጣን ላይ እንወጣለን ብለው የሚሉ አሁን የቤተ ክህነቱ ጸሐፊ የሆኑት እና ሌላው ደግሞ እዚህ አትላንታ ውስጥ ያሉ የክልሉ መሪ የሆኑ አንድ ካህን ናቸው። ስለዚህ እነዚህን ሁሉ ተደማምረው አባቶች ይህንን ሊያወግዙ አይችሉም። ምክንያቱም ይህንን እንዲመጣ ሲጸልዩ ሲማለዱና መስቀል ይዘው ሲጮሁ የነበሩ ሰዎች ስለሆኑ ካፈርኩ አይመለሰኝ የሚል ብሂል ስላለ ያንን ተከትሎ ይህን ነገር ሊያደርጉ አይችሉም። ስለዚህ እናቴ እንዳዘኑ ይገባኛል። እርሶ ብቻ አይደሉም፣ ሁሉ ምእመን አዝኗል። አንዳንድ ቤተክርስቲያናት እንደውም ራቁታቸውን እየቀሩ ናቸው፣ ሰውም የላቸውም። ምክንያቱም እየቆየ ሲመጣ ብዙ ነገሮች እየተገለጡ እየመጡ ናቸው። ከቤተክርስቲያን ከቤተ ክህነት አኳያ ብዙ የሚሰሩ ደባዎች አሉ። ዲያቆን ሰይጣን ዳንኤል ክብረት የሚያደርጋቸው ራሱ አንድ ትንግርት አለ። ያንን ተከትሎ አባቶች አሁን ያሉ አባቶች ከጠቅላይ ሚኒስትሩ ጋር ጮሆ ሮጠው አንድ ፓትሪያርካሉ ሳቾ ሲሞቱ ይኛን እናስ ንመርጣል እናስመርጣለን የሚል የጠቅላይ ሚኒስትሩም አቋም አለ የዳንኤል ክብረት አቋም አለ እነዚህ አሁን የተመረጡትም አሁን ያሉት ካህናት ጳጳሳትም ያን እምነት ስላላቸው ያን ስለሚፈልጉ አሁን አያወግዙም ይሄን ማለት ፈልጋለሁኝና ብቻውን አይደሉም ብዙ ሰዎች እንደርሶ ያዘኑአሉ አዘናቸው አዘናችሁ ያ የሁሉ ሁላችን ማዘን ነው ሌላ ሰይጣን እንትን ገብቷል አሉ ማነው ስሙ ጸሎት ገብቷል አሉ ምክንያቱም አንዳንድ ኢትዮጵያኖች ስለዛይን ወሰዱብኝ ከሚላ መንፈስ ሰሞኑን ኢትዮጵያ በሁለተኛ ደረጃ ነች በዓለም ስፖርት አንደኛው አሜሪካ ሁለተኛው ኢትዮጵያ ነች ይሄን ያመጡ ወርቃማ የሆኑ ኢትዮጵያኖች አሉ ያንደኛውን አባት ወያኔ ገደለው ብሎ የሚያስደነግጥ ያብይ ደጋፊ ያብይ ወዳጅ አለ ለዚህ ነው ሰይጣን ስራይን ወሰዱብኝና ጸሎት ልግባ ምናልባት በማለድ ብሎ የተነሳበት በጣም የሚገርም ነው አንዳንዶቹ የኢትዮጵያን ባንዲራ ከፍ ከፍ አደረጉልን ልጆቻችን ይላሉ እነዚህ ልጆቻቸው ግን ከእናቶቻቸው ከአባቶቻቸው ጋር ሊያወሩ ሊያገኙ ደስታቸው ሊካፈሉ ያልቻሉበት አገር ነው ይሄንን ትክክል አይደለም ብላችሁ አልተናገራችሁም ያ ደግሞ የረገማችሁት ባንዲራ ባላም ባሻው ባንዲራ ነው ተወለበለበው አዲስ ተወለበለበ ነገር የለም ሲፈልጋችሁ ኢትዮጵያ ታትሆናላችሁ ሲፈልጋችሁ ሌላ አረብን ርኩስ ሆናላችሁ ይሄ ኢትዮጵያን የሚያሳፍር ለኢትዮጵያኖች የሚያሳፍር ውድቀት ነው እድሜ ለቪኦኤ እቺ ማነች ጎይቶቶም ናቷ ሲናገሩ ትላንትና ዳምጫለሁኝ ደስ ይላታል የሚል ግምት አለኝ እናቴን ባንድ ቤተሰቦቼን ቢያወሩና ባዳምጣቸው ብላ ስታለቀሳቻት ደራርቱ ግን ከማንኛውም ሰው ይበልጥ ከፍ ተደርጋ መነገር ያለባት መደነቅ ያለባት
ትልቅ ሰው ነች
ያለቀሰች ይሄ ሶስተኛ ጊዜውን ስመለከታት ሶስት ተከታታይ ዓለም አቀፍ ውድድሮች ላይ ያደረገችው ሁኔታ እነዚህ ልጆች ከፍ እንዲሉ ኢትዮጵያም ለኢትዮጵያ እንድትነሳ ያደረጉናቸውና መልካም ጉዞ ለኢትዮጵያ አትሌቶቻችን ግን ይሄ ማነው መርጦ አልቃሽ የምንላቸው ሰዎች ሲፈልጋቸው አባትን እየገደሉ ሲፈልጋቸው ደግሞ ምንም ነገር እንዳይደረግ ያደረጉ የሚቀባጥሩ ግን በሌላው በደከመበት እነሱ ኢትዮጵያ ሆነው መንገስ የሚፈልጉ ሰዎች ስለሆኑ ያ ርኩስነታችሁን ለራሳችሁ ሰዱት አንድ ሌላ ማለትም ፈልገው አንድ ብቻ ነው ያለኝ መከላኪያን በተመለከተ የብዙ የመከላኪያ በተለይ በደረ ጊዜ የነበራችሁ ሰዎች አብይ ሲያጨረብራችሁ ረስታችሁታል ሁለት የረሳችሁት ነገር አለ ባህሪያ ላቋቁማለሁ ብሎ ሲል ዋሻችሁ የሌለ ነገር ታሪክ አድርጓት ምክንያቱም እናንተ ያንን ስለምትፈልጉት ሁለት ደቂቃለችም በሁለት ደቂቃ ለመጠቅላል ሞክር ሌላ የካራማራን እናንተ እንዲከበር ስለምትፈልጉ ያንን አከብራለሁ ብሎ አለ ሌላ ምንድን ነው ያለው የኢትዮጵያ አንድነትን በማለት እናንተን ሸጉዷችሁ ባህር በሌለበት ባህር ያላቋቋመለት ብሎ በተናገረው መሰረት አንዳንድ የዋህ የባህር ኃይል የነበሩ ሰዎች ደግሞ ባህር ኃይል አቋቁመን በአውሮፕላን እንጓጋለን አገር እንጠብቃለን የሚሉ ቅጥፈቶች እየመጡ ነው እና እንዴት ነው የባህር በር ሳይኖርህ ባህር ኃይል የምታቋቁመውና በአውሮፕላን የምትዋጋው እኔ ምንም አይገባኝም እና እንደዚህ አይነት ሳይንሳችሁና እንደዚህ አይነት ትርክታችሁን ተውን ለማንኛቸውም ሀገራችን ይጠብቅልን አብይ ይጠብቃል ብዬ ስለማልገምት አብይ መሄድ አለበት በምንም አይነት መልኩ ጠቅላይ ሚኒስትሩ እንትን ያደርግ በነገራችን የኢሳያስ አይነት አካሄድ እየተካሄደ ነው ጠፍቷል ሰሞኑን ጤና ነው ምንም ችግር የለበት ግን አብይ ማን ነው ኢሳያስ አፈወርቅ ምን ያደርግ ነበረ ይጠፋና ታሟል ተገሏል ምን ሆን ብሎ ሰውን ካደረገ በኋላ በሶስት ዓመት በአራት ዓመት ብቅ ይልና አለውኝ የተወረ ሁሉ ውሸት ነው ብሎ ይላልና እንደዛ ነገር እየሆነ ስለሆነ ብዙም አትጨነቁ አይግባችሁ ስልጣን ቢለቁልን ነው
ብዙ አልተጨነቀ
ይቀራል ሃኒሙን እኮ በቃ እንደዛ ነው ያለው ለማንኛቸውም ሀገራችን ይጠብቅልን እናንተም ደህና ሁኑ እናትም እንዳዘኑ አይዘኑ ብቻውን አይደሉም አባ ማቲያስ ለህክምና ወደዚህ ሀገር ይመጣሉ ሲመጡ ግን በስርዓት ባለው መልኩ ተቀበሏቸው የሚል አካሄድ አለኝ ለማንኛቸውም ጤንነትና ሰላም ይስጣቸው ለሁሉም ለእናንተም ደህናውንልኝ ወንድሜ እሺ
ለሰው ልጆች ባለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም ሰላም